የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ሰኞ ጥቅምት 11 2017 ዓመተ ምህረት ዝግጅታችን ጀመረ። ለምሽቱ የያዝናቸውን እናስተዋውቃችሁ። አፍሪካ በጸጥታው ምክር ቤት በሁለት ቋሚ አባል ሀገራት መወከል እንዳለባት የተባበሩት መንግስታት ድርጅት ዋና ጸሐፊ ተናገሩ።
There is now a consensus of member states that the Security Council must be reformed.
ከሰላምና ጸጥታ ጥያቄ ጋር በተገናኘ የጸጥታው ምክር ቤት ማሻሻያ ሊደረግለት እንደሚገባ በአሁኑ ወቅት በአባል ሀገራት መካከል መግባባት አለ። የዚህ ማሻሻያ ቁልፍ ጉዳይ ደግሞ ሁለት የአፍሪካ ሀገራት የጸጥታው ምክር ቤት ቋሚ አባላት መሆን አለባቸው የሚለው እንደሆነ በሁሉም አባል ሀገራት በሚባል ደረጃ ስምምነት አለ።
የሰማችኋቸው የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል ለትግራይ ክልል ደረጆች ገቢ ማሰባሰብ ተጀምሯል። ዝርዝሩ ከዜና በኋላ ቆየት ብሎ ወደ እናንተ የሚደርስ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ በኢትዮጵያ ሰዓት አቆጣጠር የሚተላለፈው መሰናዶ እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። ዋና አዘጋጇ ጽዮን ግርማናት፣ እንዲሁም ደግሞ ንጉሱ ታምሬ አቀናባሪያችን። እዚህ ስቱዲዮ ካጠገቤ እንግዲህ ወልዴ ከአለም ዙሪያ የተሰባሰቡ ዜናዎችን ለማድረስ እዚህ ይገኛል። አሁን የምናልፈው ወደ ዜናዎች።
እንደምናመሻችሁ። የአማራ ክልል ዳኞች ማህበር በዳኞች ላይ እየተፈጸመ ነው ያለው እስር እንደሚያሳስበው ገለጸ። አንቶኒዮ ጉቴሬዝ በተመድና የአፍሪካ ህብረት መሪዎች ስብሰባ ላይ ለመገኘት አዲስ አበባ ገብተዋል። በጫሞ ሐይቅ ጀልባ አደጋ የሞቱ ሰዎች አስክሬን ተገኘ። እንዲሁም በሱዳን የፈጥኖ ድራሽ ኃይሉ አንድ ወታደራዊ አዛዥ ከዱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአማራ ክልል ዳኞች ማህበር በዳኞች ላይ እየተፈጸመ ነው ያለው እስር እንደሚያሳስበው ገለጸ። የማህበሩ ተጠባባቂ ፕሬዚደንት ብርሃኑ አሳሳ ካለፈው መስከረም 26 ቀን 2017 ዓ.ም ጀምሮ በክልሉ የተለያዩ ቦታዎች የሚገኙ 11 ዳኞች መታሰራቸውን ለቪኦኤ ተናግረዋል። መስፍን አራጌ ዘገባ አለው።
በአማራ ክልል በባህር ዳርና አካባቢው በሰሜን ሸዋ ዞን ቀወትና ሸዋሮቢት፣ በምስራቅ ጎጃምና ሰሜን ጎንደር እንዲሁም በደሴ ከተማ በዳኝነት ስራ ያገለግሉ ነበር የተባሉ 11 ዳኞች ከመስከረም 26 ቀን 2017 ዓ.ም ጀምሮ ባሉት ጊዜያት በእስር ላይ እንደሚገኙ የአማራ ክልል ዳኞች ማህበር አስታወቀ። እስራቱ በፍትህ ስርዓቱ ላይ ተጽዕኖ እንደሚያሳድር የማህበሩ ተጠባባቂ ፕሬዚዳንት ብርሃኑ አሳሳ ለአሜሪካ ድምጽ በሰጡት አስተያየት ተናግረዋል።
ሳይነገራቸው ዳኞች የሚያዙበት ስርዓት መቆም አለበት። በሚወስነው ውሳኔ ወይም በተለያየ ምክንያት ዳኛ ከችሎት እየተነሳ የሚታሰርበት ስርዓት ከተፈጠረ አብሮ የሚሰራው ዳኛ ለስርዓት መዳረጉ አይቀር። ፍርድ ቤት ግቢ ውስጥ ችሎት ላይ እያስቻለ ያለን ዳኛ ይዞ መሄድ ተቋማዊ ነጻነቱን ጭምር ነው የሚዳፈረው።
የአማራ ክልል ጠቅላይ ፍርድ ቤት ፕሬዚደንት አለማን ታግደው በጉዳዩ ላይ ምላሽ እንዲሰጡን ያደረግነው ጥረት አልተሳካም። የክልሉ ጠቅላይ ፍርድ ቤት የህዝብ ግንኙነት ኃላፊ አቶ ሀብታሙ ሁነኛው ምላሽ ለመስጠት ቀጠሮ ሰጥተውን የነበረ ቢሆንም ድጋሚ ልናገኛቸው አልቻልንም። የክልሉ ዳኞች አስተዳደር ጉባኤ ተወካይ አቶ አደራው ወርቁን በተመሳሳይ በስልክ ለማግኘት ተደጋጋሚ ሙከራ ብናደርግም አልተሳካልንም። የማህበሩ ሰብሳቢ አቶ ብርሃኑ አሳሳቢ ነው ያሉትን የዳኞችን እስር ለክልሉ አመራሮች ማስረዳታቸውን ገልጸውልናል።
በአማራ ክልል ውስጥ ባለፈው አንድ አመት ውስጥ የታሰሩ ዳኞች የተፈቱ ዳኞችን ጨምሮ ያካተተ ደብዳቤ አዘጋጅተናል። አሁን ሰሞኑን በተፈጠሩ እስሮችን በተመለከተ የክልሉ ጠቅላይ ፍርድ ቤት አመራሮች ብዙ ጥረት ነው ሲያደርጉ የነበሩት። እንግዲህ ባለን በማህበሩ መረዳት እነሱ ጥረቶች እንዳልተሳኩ ነው እንግዲህ ማህበሩ ካረጋገጠ በኋላ ነው ወደ መግለጫ ሄዱ።
ማህበሩ ጥቅምት 7 ቀን 2017 ዓ.ም ባወጣው መግለጫው አሁን ታስረው ይገኛሉ ካላቸው ዳኞች በተጨማሪ በአንድ አመት ውስጥ 35 ዳኞች ያለ አግባብ ታስረው መፈታታቸውን፣ እስከ ሞት የደረሰ ጉዳት መኖሩንም አረጋግጫለሁ ብሏል።
በፌዴራልም እንዲሁም ኦሮሚያ ብሔራዊ ክልላዊ መንግስት ያሉ ዳኞች ያለመከሰስ መብት በህግ ተጠብቆላቸዋል። አማራ ክልል ላይ እንዲህ ያለ መብት የለም ለዳኞች። ያም በመሆኑ ዳኞች በተለያየ ጊዜ የአማራ ክልል ላይ ከወረዳ ጀምሮ እስከዚህም ጠቅላይ ፍርድ ቤት ባሉ ዳኞች ላይ በቀላሉ የሆነ ጉዳይ ሲፈጠር ዳኞችን ማሰር እየተለመደ የመጣ ሁኔታ እየተፈጠረ ነው። ስለዚህ እሱ ተገቢነት የለውም፣ ሊቆም ይገባል ነው።
በአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ዳይሬክተር ቲገሬ ቻጉታህ መስከረም 21 ቀን 2017 ዓ.ም በሰጡት መግለጫ በአማራ ክልል ካለፈው መስከረም 18 ቀን 2017 ዓ.ም ጀምሮ የጅምላ እስራቶች እንደሚካሄዱ ጠቅሰው የሀገሪቱ ባለስልጣናት እንዲህ አይነት እስራቶችን እንዲያቆሙ በታወቁ ዓለም አቀፍ ወንጀሎች የሚከሰሱ ካሉ ያለምንም ማዘግየት በተጠርጣሪዎች ላይ ክስ እንዲመሰረት አሊያም በፍጥነት ከእስራታቸው እንዲፈቱ ማሳሰባቸው ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በተመድና የአፍሪካ ህብረት መሪዎች ዓመታዊ ስብሰባ ላይ ለመገኘት አዲስ አበባ ገብተዋል። ለጉቴሬዝ አቀባበል ያደረጉት ጠቅላይ ሚኒስትር አብይ አህመድ በቀጠናዊና በሌሎችም በርካታ ጉዳዮች ላይ እንደተወያዩ በኤክስ ማህበራዊ ሚዲያ መድረክ ባጋሩት መልእክት ላይ አስታውቀዋል። ጉቴሬዝ በተጨማሪም ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር ተነጋግረዋል። በሰላምና ጸጥታ፣ በዘላቂ ልማት እንዲሁም በሰብአዊ መብት ጉዳዮች ላይ ባሉ ተግዳሮቶችና ልምዶች ላይ መነጋገራቸውን ሙሳ ፋኪ መሐመድ አስታውቀዋል። በጫሞ ሐይቅ የጀልባ አደጋ የሞቱት ሰዎች አስክሬን ተገኘ። ባለፈው ሳምንት በደቡብ ኢትዮጵያ በጋሞ ዞን በሚገኘው የጫሞ ሐይቅ በደረሰ የጀልባ አደጋ ሕይወታቸው ካለፈው 13 ሰዎች ውስጥ 12ቱን አስክሬን ማግኘቱን የአካባቢው ባለሥልጣናት አስታውቀዋል። ባለፈው ሐሙስ አደጋው ሲደርስ ጀልባው 16 ሰዎችን አሳፍሮ እንደነበር ያስታወቀው የአካባቢው አስተዳደር 3 ሰዎችን ወዲያውኑ ከአደጋው መታደግ እንደቻለ ገልጸዋል። የጀልባዋ ተሳፋሪዎችም የቀን ሠራተኞች እንደሆኑ ተገልጸዋል። የዞኑ ፖሊስ ቃል አቀባይ የሆኑት ኮማንደር ረታ ተክሉ ለቪኦኤ አፍሪካ ቀንድ እንዳተናገሩት ጀልባው ቆሬ ዞን ከሚገኘው አቡሎ አርፊቾ አውራጃ ወደ ዞኑ መዲና አርባ ምንጭ በመጓዝ ላይ ነበር። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሱዳን የፈጥኖ ደራሽ ኃይሉ አንድ ወታደራዊ አዛዥና የተወሰኑ ወታደሮቻቸው ከርተው ወደ ሱዳን ሰራዊት መቀላቀላቸው ተነግረዋል። ጦርነቱ ከተጀመረ ከ12 ወራት ወዲህ ለመጀመሪያ ጊዜ የተደረገ የአንድ ወታደራዊ አዛዥ ክዳት መሆኑን ታውቋል። የሱዳን ሰራዊት ደጋፊዎች በደቡብ ምስራቅ በምትገኘው ኤልገዚራ ክልል ዋና አዛዥ የነበሩትን የአቡጋላ ኬይካል ፎቶ በማኅበራዊ ሚዲያ አጋሩ ሲሆን ፈጥኖ ድራሽ ኃይሉ በበኩሉ ጄኔራሉ ተደራድረው መክዳታቸውንና በተከታይ ወታደሮቻቸው ላይ ባደረሰው ጥቃትን ጉዳት ማድረሱን አስታውቋል። በተለይም በመዲናዋ ሱዳን በፈጥኖ ደራሽ ኃይል ላይ የበላይነት እያገኘ መሆኑን በማስታወቅ ላይ ያለው የሱዳን ሰራዊት አቡዋጋላ የከዱት የፈጥኖ ደራሽ ኃይሉ አውዳሚ አጀንዳ ስላለው ነው ብለዋል። ከጦርነቱ በፊት የወታደራዊ ደህንነት ባልደረባ ከነበሩት አቡዋጋላ ወዲያውኑ የተሰጠ አስተያየት የለም። በጦርነቱ እስከ 10 ሚሊዮን በላይ ሰዎች ሲፈናቀሉ፣ በተወሰነው የአገሪቱ ክፍል ረሃብ ተከስቷል። የውጭ ኃይሎች ደግሞ ለሁለቱም ወገኖች ቁሳዊ ድጋፍ በማድረግ ላይ እንደሆኑ ተነግረዋል። የሩሲያው ፕሬዚደንት ቭላድሚር ፑቲን በመጪዎቹ ቀናት የዓለም መሪዎችን በመቀበል የብሪክስን ጉባኤ ያስተናግዳሉ። የቻይና፣ የህንድ፣ የቱርክ እንዲሁም የኢራንን ጨምሮ በርካታ የዓለም መሪዎች የሚገኙበትና በሩሲያዋ ካዛን ከተማ የሚካሄደው ጉባኤ በዩክሬን በሚካሄደው ጦርነትና በወጣባቸው የእስር የመያዣ ትዕዛዝ ምክንያት ከዓለም መድረክ ይገለላሉ ሲባሉ የነበሩት ፑቲን አሁንም ተሰሚነት እንዳላቸው ማሳያ ነው ተብሏል። ሩሲያ የብሪክስን ጉባኤ በማስተናገድ ከምዕራቡ ዓለም ጋር ውጥረቱ እየቀጠለ ቢመጣም ከአጋሮቿ ጋር መቆሟን ለማመልከት የምትጠቀምበትና የጦርነት ኢኮኖሚያን ለመደገፍ ስምምነትና ድርድር የምታደርግበት መድረክ መሆኑን ተንታኞች በመናገር ላይ ናቸው። ለሌሎቹ ተሳታፊ አገራት ደግሞ ትርክቶቻቸውን አጉልቶ ለማሰማት እድል የሚሰጥ መድረክ ነው ተብሏል። ነገ ማክሰኞ ጉባኤውን የሚጀምረውና በማደግ ላይ ያሉ ኢኮኖሚዎች ስብስብ የሆነው ብሪክስ በምዕራቡ ዓለም የሚመራውን የዓለም ስርዓት ለመገዳደር በሚል ሲጀመር በአምስት አገራት የተቋቋመ ሲሆን በያዝነው ዓመት ኢትዮጵያን ጨምሮ በርካታ አገራት ተቀላቅለዋል። ሌሎች አገራትም ለመቀላቀል ጥያቄ በማቅረብ ላይ ናቸው። በመጨረሻም በአሜሪካ በስደት ይኖሩ የነበሩት የቱርኩ መንፈሳዊ መሪ ፊቱላ ጉለን ሕይወታቸው ማለፉን አሶሴት ፕሬስ ዘግቧል። እስላማዊው መሪ በንዳረፋን አቆጣጠር 2016 በቱርክ የከሸፈውን ፈንቅለ መንግስት አስተባብረዋል የሚል ክስ የቀረበባቸው ሲሆን በሚሊዮን የሚቆጠሩ ተከታዮች የነበሯቸውና በቱርክም ሆነ በሌሎች የዓለም ክፍሎች ተጽዕኖ ፈጣሪም እንደነበሩ ተናግረዋል። በሰማንያዎቹ ዕድሜ ላይ የነበሩት ፊቱላ ጉለን ለየት ያለ የእስልምና ፍልስፍና የሚከተሉ ሲሆን ዲሞክራሲ፣ ትምህርት፣ ሳይንስ እና በእምነቶች መካከል የሚደረግን ውይይት የሚያበረታቱ ነበሩ ተብሏል። በአንድ ወቅት የቱርኩ መሪ ረቺፕ ታይፕ ኤርዶዋን አጋር የነበሩት ፊቱላ ጉለን ኋላ ላይ ግን ኤርዶዋንን ፈላጭ ቆራጭ ሲሉ ጠርተዋቸዋል። ኤርዶዋን በበኩላቸው ጉለንን አሸባሪ ሲሉ ይገልጿቸዋል። ክብራትና ክብራን በዚሁ የምሽቱ ዜና ተጠቃሏል። ወደ ኤደን መራቸዋሉ።
ከዓለም ዙሪያ የተሰባሰቡትን ዜናዎችን ያደረሰን እንግዲህ ወልዴን እናመሰግናለን። በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መሰናዷችን ነው። አብራችሁን ትሆኑ ዘንድ እንጋብዛለን። የደን ገረመው መሰናዶውን በምራት ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን በማቀናበር አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። አብራችሁን ታምሹ ዘንድ እየጋበዝን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። አፍሪካ በጸጥታው ምክር ቤት በሁለት ቋሚ አባል ሀገራት መወከል እንዳለባት የተባበሩት መንግስታት ድርጅት ዋና ጸሐፊ ተናገሩ። ዋና ጸሐፊው አንቶኒዮ ጉቴሬሽ በአዲስ አበባ በሰጡት መግለጫ በጸጥታው ምክር ቤት መሻሻልና በአፍሪካ ውክልና ላይ በተባበሩት መንግስታት ድርጅት አባላት መካከል መግባባት መኖሩን ገልጸዋል። ዓለም አቀፉ የገንዘብ ስርዓትም አፍሪካን ተጠቃሚ በሚያደርግ መልኩ መሻሻል እንዳለበትም ከስምምነት መደረሱ ዋና ጸሐፊው አክለው ጠቁመዋል። ዋና ጸሐፊው ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን እድሳት በተደረገለት የአፍሪካ የኢኮኖሚክ ኮሚሽን መቀመጫ የሆነው የአፍሪካ አዳራሽንም መርቋል። ኬኔዲ አባተ ዝርዝር አለው።
በስምንተኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት አመታዊ ከፍተኛ የትብብር ምክክርና በአፍሪካ አዳራሽ ምረቃ ላይ ለመታደም ትናንት እሁድ ጥቅምት 10 ቀን 2017 ዓ.ም አመሻሽ ላይ አዲስ አበባ የገቡት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ዛሬ በአዲስ አበባ ጋዜጣዊ መግለጫ ሰጥተዋል። የመንግስታቱ ድርጅትና የአፍሪካ ህብረት ኮሚሽን ከፍተኛ ባለስልጣናት በዛሬው ዕለት በአዲስ አበባ የአፍሪካ ህብረት ዋና መስሪያ ቤት ካደረጉት ስምንተኛው የሁለቱ ድርጅቶች የትብብር መድረክ በኋላ የተመድ ዋና ጸሐፊ አንቶኒዮ ጉተሬሽና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በጋራ በሰጡት መግለጫ ስለ እስካሁኑ ትብብርና አፍሪካ ስለተጋረጡባት ፈተናዎች አንስተዋል። ሰላምና ጸጥታ፣ ሰብአዊ መብቶችና ዘላቂ ልማትን የመሳሰሉ ጉዳዮች ሁለቱ ድርጅቶች የጋራ እቅድ አውጥተው በትብብር እየሰሩባቸው ያሉ ዘርፎች መሆናቸውን የተናገሩት ጉተሬሽ፣ ሆኖም አፍሪካ ለችግሮቿ መፍትሄ ከማግኘት አንጻር ከዓለም አቀፉ የተለያዩ ስርዓቶች በበቂ ደረጃ ተጠቃሚ እንዳልሆነች አንስተዋል። በነገው የዓለም እጣ ፈንታ ላይ ትኩረት በማድረግ ባለፈው መስከረም 12ና 13 ቀን በተደረገው የመንግስታቱ ድርጅት ጉባኤ ላይም አፍሪካና ህዝቦቿ ፍትህ ማግኘት እንዳለባቸው መግባባት ላይ መደረሱን የገለጹት ዋና ጸሐፊው ከዚህም አንዱ የጸጥታው ምክር ቤት የውክልና ጉዳይ እንደሆነ ተናግረዋል።
In relation to the questions of peace and security, there is now a consensus of member states that the Security Council must be reformed.
ከሰላምና ጸጥታ ጥያቄ ጋር በተገናኘ የጸጥታው ምክር ቤት ማሻሻያ ሊደረግለት እንደሚገባ በአሁኑ ወቅት በአባል ሀገራት መካከል መግባባት አለ። የዚህ ማሻሻያ ቁልፍ ጉዳይ ደግሞ ሁለት የአፍሪካ ሀገራት የጸጥታው ምክር ቤት ቋሚ አባላት መሆን አለባቸው የሚለው እንደሆነ በሁሉም አባል ሀገራት በሚባል ደረጃ ስምምነት አለ።
ዓለም አቀፉ የገንዘብ ስርዓትም ከአፍሪካ አንጻር ኢፍትሃዊ ነው ያሉት አንቶኒዮ ጉተሬሽ ይህ ጉዳይም መሻሻል እንዳለበት በነገዋ ዓለም ላይ ባተኮረው የሳሚት ኦፍ ዘ ፊውቸር ጉባኤ ላይ መግባባት እንደተደረሰ ገልጸዋል።
There was the recognition that we live in an economic system and the financial system that is outdated, that is ineffective.
ጊዜው ባለፈበት ውጤታማ ባልሆነና ኢፍትሃዊ በሆነ የኢኮኖሚና የፋይናንስ ስርዓት ውስጥ እንደምንገኝ ይታወቃል። ይህ ስርዓት ውጤት አልባና ኢፍትሃዊ የሆነው በተለይ በአፍሪካ ምክንያት ነው። አፍሪካ ለልማቷ በርካታ ፈተናዎች ትጋፈጣለች። በነገው ዓለም ጉባኤ ማለትም Summit of the Future ላይ ዓለም አቀፍ የገንዘብ መዋቅር የግድ መስተካከል እንዳለበት ተግባብተናል። ታዳጊ ሀገራት በተለይ የአፍሪካ ሀገራት ተጨማሪ ሀብትና አቅም ማዳበር በሚያስችላቸው መንገድ የግድ መሻሻል አለበት በሚል ተስማምተናል።
በሳይንስ እና ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ዘርፍም ኋላ የቀረችው አፍሪካ በእነዚህ ዘርፎችም አቅሟን እንድታሳድግ ተመድ ከአፍሪካ ህብረት ጋር አቅድ አዘጋጅቶ በትብብር እንደሚሰራ አብራርተዋል። በዛሬው የአፍሪካ ህብረትና የተመድ 8ኛው አመታዊ የትብብር መድረክ ላይ የአፍሪካ ጥያቄዎች መልስ ማግኘት በሚችሉበት መንገድ ላይ በቀጣይነት በጋራ ስለሚከናወኑ ተግባራት ምክክር መደረጉን የተናገሩት ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ናቸው። የትብብር መድረኩ ከተጀመረበት ጊዜ አንስቶ የተባበሩት መንግስታት የአፍሪካ ህብረት ኮሚሽንን በማገዝ ረገድ ጠቃሚ ተግባራትን አከናውኗል ሲሉም ተናግረዋል። በጋዜጣዊ መግለጫው ላይ ጋዜጠኞች ጥያቄ የማንሳት እድል አላገኙም። ለዚህም በመክንያትነት የተጠቀሰው የአፍሪካ አዳራሽን ለመመረቅ የተያዘው ሰዓት በመግፋቱ እንደሆነ ተገልጿል። ከጋዜጣዊ መግለጫው በኋላ ለአመታት እድሳት የተደረገለት የአፍሪካ አዳራሽ ተመርቋል። በአሁን ወቅት የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መቀመጫ የሆነው የአፍሪካ አዳራሽ የመረቃ ስነ ስርዓት አመሻሽ ላይ የተጀመረ ሲሆን ጠቅላይ ሚኒስትር አብይ አህመድ፣ አንቶኒዮ ጉተሬጅ፣ ሙሳ ፋኪ መሐመድ እና ሌሎችም ከፍተኛ ባለስልጣናት ታድመዋል። በመንግስታቱ ድርጅት የ57 ሚሊዮን ዶላር ወጪ እድሳት የተደረገለት የአፍሪካ አዳራሽ የተሰኘው ህንጻ በአውሮፓውያን አቆጣጠር በ1961 ዓ.ም ተመረተ። በአጼ ኃይለ ሥላሴ ተመርቆ ስራ የጀመረ ሲሆን ከሁለት ዓመታት በኋላ የአፍሪካ አንድነት ድርጅት መስራች ጉባኤ የተካሄደበት ነው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ ዛሬ ጧት ከጠቅላይ ሚኒስትር አብይ አህመድ ጋራም በጠቅላይ ሚኒስትሩ ጽህፈት ቤት ተገናኝተው ተወያይተዋል። ውይይቱ በቀጠናዊና ባለብዙ ወገን ጉዳዮች ላይ ያተኮረ መሆኑን በማህበራዊ የትስስር ገጻቸው ላይ የገለጹት ጠቅላይ ሚኒስትር አብይ ስለ ውይይቱ በዝርዝር አልገለጹም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁት ለምሽቱ የያዝነውን አብይ ርዕሰ ጉዳይ ነበር። የትንታኔው መጽሔት ይቀጥላል። ለትግራይ ክልል ተረጆች ገቢ ማሰባሰብ ተጀመረ። በትግራይ ክልል 4.5 ሚሊዮን ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አስቸኳይ ምላሽ ለትግራይ የተባለ ኮሚቴ አስታውቋል። ኮሚቴው ተጎጂዎቹን ለመርዳት የገቢ ማሰባሰብ ስራ ዛሬ አስጀምሯል። በገቢ ማሰባሰቡ 130 ሚሊዮን ብር ለመሰብሰብ መታቀዱና ፌዴራል መንግስቱም 130 ሚሊዮን ብር ለመስጠት ቃል መግባቱ ተገልጿል። ሙልጌታ ጽባ ዝርዝር አለው።
ባለፈው አመት ትግራይ ክልል ውስጥ የተከሰተውን ድርቅ ተከትሎ አስቸኳይ ድጋፍ ለሚያስፈልጋቸው ተጎጂዎችን ለመርዳት የተቋቋመው አስቸኳይ ምላሽ ለትግራይ ተብሎ የተሰየመ ገቢ አሰባሳቢ ኮሚቴ ከዚህ 1 ቢሊዮን ብር ለመሰብሰብ መታቀዱን አስታውቋል። የኮሚቴው አባል ብርክት ኃይለም በክልሉ ካሉ 4.5 ሚሊዮን ተጎጂዎች ውስጥ 700 ሺህ የሚሆኑትን ብቻ በእርዳታ ሰጪ ተቋማት መደገፍ እንደተቻለ ገልጸው ቀሪዎቹን ተደራሽ ለማድረግ ገቢ ማሰባሰቢያው መዘጋጀቱን ይናገራሉ።
የተሻለ ክረምት ይመስላል፣ የተሻለ እህል የበቀለ ይመስላል። ግን ገና ማሳ ላይ ነው ያለው። እሱን ምርት መሰብሰብ አልቻለም ማለት ወቅቱ ገና ነው። እስኪ ሰብስብ ያለውን ጊዜ እንዲሸጋገርበትና በዛ ላይ ደግሞ ከቀየው የተፈናቀለ ህዝብ አለ። እሱን ሰፖርት ለማድረግ ታልሞ የተዘጋጀ ቴሌቶን ነው።
ኮሚቴው ከተቋቋመ ጀምሮ 400 ሚሊዮን ብር መሰብሰቡንና በዚህም 650 ሺህ ሰዎች ተጠቃሚ መሆናቸውን ብርክቲ ገልጸዋል። ፌዴራል መንግስት የ130 ሚሊዮን ብር ድጋፍ እንደሚሰጥ በመርሃ ግብሩ ላይ የተገኙት የፌዴራል መንግስት አደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ተናግረዋል።
ዘላቂ መፍትሄ የሚሆነው ራሳችንን በራሳችን የምንተጋገዝበትን ሁኔታ ማየት፣ በዛ አይነት መንገድ መሄድ ነው። በፌዴራል መንግስት ደረጃ በዚህ ጉዳይ ላይ በምግብ ሉዓላዊነት ርዕስ ላይ በጣም በሰፊው እየተነጋገርን ያለን አጀንዳ አለ። ሁላችንም የጋራ የሆንበት ማለት ነው። የምንመገበውን ምግብ ራሳችን ማምረት መቻል አለብን የሚል ነው። መቆጣጠር መቻል አለብን፣ ግብይቱንም ገበያውንም ራሳችን መቻል አለብን የሚል ነው። በእርዳታ አይነት መንገድ የሚመጡ ነገሮች የምግብ ዋስትናን በልቶ ለማደር የሚያግዙት ነገር ይኖራል፣ በጊዜያዊነትም ይጠቅማሉ። ግን ከዛ ያለፈ ዘላቂ እንዲሆኑ ብንተው ነጻነታችን ላይ፣ ክብራችን ላይ፣ ሉዓላዊነታችን ላይ የሚያሳድረው ጫና አለ። ስለዚህ በተቻለ ፍጥነት ጊዜያዊ የሆኑ ችግሮችን የምንቋቋምባቸው አማራጮች ቢኖሩም በተፋጠነ ሁኔታ ግን የምግብ ሉዓላዊነታችንን ለማረጋጋት ያ ማለትም ራሳችንን አመርተን ራሳችንን ለመቻል የሚደረገው ጥረት ላይ በጣም ተጠናክሮ መሄድ ያስፈልጋል።
የትግራይ ክልል ግዚያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በበኩላቸው ክልሉ ውስጥ ያለው ችግር ከክልሉ ህዝብ አቅም በላይ ሊሆን እንደማይችል ገልጸዋል።
ህዝቡን በአማይት ሽዓት ቁጽር ህዝብና አብ ህማቅ ሁኔታት ዝርከብ ሆይኑን ሀለወ
አሁንም በመቶ ሺህ የሚቆጠር ህዝባችን መጥፎ ሁኔታ ውስጥ ነው። ይህም ከአቅማችን በላይ መሆን አይገባውም። በዚህ ጉዳይ ትኩረት አድርገን ለጊዜውም ቢሆን ፖለቲካዊ ይሁን ሌሎች ልዩነቶችን ትተን በዚሁ ጉዳይ ከሰራን ችግሩን ከመፍታት ተሻግረን የትግራይን ህዝብ ወደሚገባው ከፍታ ልናደርሰው የምንችልበት ሁኔታ መፍጠር እንዳለብን ማሳያ ነው። ጊዜ አባክነናል። አሁንም ቶሎ ማስተካከያ አድርገን ለጥቅማችን መስራት አለብን።
በሶስት ወራት ውስጥ ከአንድ አካባቢ ብቻ 17 ቢሊዮን ብር ዋጋ ያለው ወርቅ መገኘቱ የገለጹት አቶ ጌታቸው ከዚሁ ሀብት የክልሉ መንግስት ያገኘው ገቢ እንደሌለ አስረድቷል። እንዲሁም በዚሁ ሀብት የክልሉ ችግር ለመፍታት መስራት ሲገባው ችግሩ እንዲባባስ እያደረገው ነው ሲሉ ገልጸዋል። ፌደራል መንግስት ክልሉ ውስጥ የደረሰውን ውድመት ተረድቶ እገዛ ማድረግ አለበት ሲሉ አሳስበዋል። ትላንት ንተወ በሚል ቃል ትርጉሙም ዞር ብለን የተቸገሩ ወገኖቻችን እንይ በሚል በተጀመረ ገቢ የማሰባሰቢያ መርሃ ግብር 201 ሚሊዮን ብር እስካሁን መሰብሰቡ ተገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
አስከትለን የምናልፈው ወደ ዩናይትድ ስቴትስ የምርጫ ርዕሰ ጉዳይ ነው። የቀድሞ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ ውስጥ ልንታገለው የሚገባን የውስጥ ጠላት አለን የሚለው ንግግር በተቃዋሚዎቻቸው ውስጥ ትልቅ የትችት ማዕበል አስነስቷል። ይሁን እንጂ ሁለቱ የሪፐብሊካንና የዴሞክራቲክ እጩዎች በምርጫ ዘመቻ ቅስቀሳቸው ወቅት የሚጠቀሙባቸው የጋሉ ንግግሮች ዋይት ሀውስን የማሸነፍ እድላቸውን ሊጎዳ ይችላል በሚል የተንታኞች ማስጠንቀቂያ አስከትሏል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ተገዘናዳችሁን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።
በበርካታ ግዛቶች ቀደም ብሎ ድምጽ መስጠት በጀመረበት ወቅት ምክትል ፕሬዝደንትና የዴሞክራቲክ ፕሬዝደንታዊ እጩ ካማላ ሃሪስ ከትላንት በስቲያ ቅዳሜ ከጋዜጠኞች ጋር ባደረጉት ቆይታ በፖለቲካ ተቀናቃኛቸው በቀድሞ ፕሬዝደንት ዶናልድ ትራምፕ ላይ ያላቸውን ትችት አጠናክረዋል።
ዶናልድ ትራምፕ has proven himself to be increasingly unstable and unfit.
ዶናልድ ትራምፕ ከጊዜ ወደ ጊዜ ያልተረጋጉና ብቁ አለመሆናቸውን ራሳቸው አረጋግጠዋል።
ለሁለተኛ ጊዜ ወደ ዋይት ሃውስ ሊመለሱ የሚችሉት የሪፐብሊካኑ ፕሬዝደንታዊ እጩ ትራምፕ እንደ አውሮፓ አቆጣጠር ጥቅምት 13 በፎክስ ቴሌቪዥን ቀርበው ነበር። ሊያስቸግራቸው ይችላሉ የሚባሉ የመንግስት ቢሮክራቶችን አስመልክቶ ምን እንደሚያደርጉ ሲጠየቁ ትራምፕ የሰጡትን አወዛጋቢ መልስ በመውሰድ ሃሪስ በተደጋጋሚ ተጠቅመውበታል። ትራምፕ እንዲህ ሲሉ ነበር የመለሱት፣ የውጭ ጠላት አለን እንዲሁም የውስጥ ጠላት አለን። ትራምፕ አክለውም አንዳንድ በሽተኞች ሰዎች አሉ፣ ግራ ክራሪዎች፣ እብዶችና አስፈላጊ ሆኖ ከተገኘ በብሔራዊ ዘብ ወይም በጣም አስፈላጊ ከሆነ በወታደሩ በቀላሉ ሊስተናገድ ይችላል ሲሉ ተናግረዋል። ትራምፕ በኋላው ላይ ማለት የፈለጉት የዴሞክራቲክ ተቃዋሚዎቻቸውን መሆኑን እየጠቀሱ ቢናገሩም እንደ አውሮፓ አቆጣጠር ህዳር 16 ከዎል ስትሪት ጆርናል ጋር ባደረጉት ቃለ ምልልስ ደግሞ እንደገና የተናገሩትን ተመሳሳይ ነገር ደግመዋል። የሪፐብሊካኑ የኒው ሃምሽር ሀገረ ገዢ የሆኑት ክሪስ ሱኑን በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ቀርበው ስለ ትራምፕ ንግግር አስተያየታቸውን እንዲህ ሲሉ ሰጥተዋል።
Nobody likes that type of stuff and that type of hyperbole, but let's look, he was president for
Manum sawun de enet negerochinna yehelinyinet simmetna yoddim neger gin skin nimmelket sacho la 4 amataz president neberu yepolitika talatochachawun assaddew neber awunum hedo bemassariyanet yemittekemubet aymeslenyim bemejemereyo sultan zemenachaw aladeregutim bezihinye sultan zemecham yanen yegid madreg aynurubachaw.
ሁለቱም ፕሬዝደንታዊ እጩዎች እርስ በርሳቸው ለመተነኳኮል የሚጠቀሙባቸው የጋሉ ንግግሮች እየጨመሩ ቢሄዱም የፖለቲካ ተንታኞች ግን ይህ የመራጮችን ልብ በመግዛት ድምጻቸውን ለማስቀየር የሚጠቀሙበት ያሸናፊነት ቀመር ነው ማለት አይደለም ይላሉ። በቴክሳስ ኦስተን ዩኒቨርሲቲ በስነ መንግስት የትምህርት ክፍል ውስጥ የትምህርት መምሪያ ተባባሪ ፕሮፌሰር የሆኑት የፖለቲካ ተንታኝ ሻነን ኦብራይን ለቪኦኤ በሰጡት ቃለ መጠይቅ ይህን ብለዋል።
You go over the line and you disgust people who are kind of in the middle. I think there might be some people that stay home and cross their arms and are just
ከመስመር በላይ አልፈ በመሄድ በመካከል ላይ የሚገኙ አይነት ሰዎችን የምታስቀይም ከሆነ ያ ችግር የመፍጠር አቅም ያለው ይመስለኛል። በሁሉ ነገር የተሰላቹና እጃቸውን አጣጥፈው ቤታቸው የሚቀመጡ አንዳንድ ሰዎች ያሉ ይመስለኛል።
ኦብሪያን አክለውም በዚህ የምርጫ ወቅት ማንን እንደሚመርጡ ያልወሰኑ ጥቂት ሰዎች ይኖራሉ። የምርጫ ዘመቻዎቹ ግን የነሱን ድምፅ ለማሸነፍ የሚያደርጉትን ሙከራ ለማቆም ዝግጁ አይደሉም ብለዋል። ትራምፕ በዚህ ሳምንት በሰሜን ካሮላይና፣ ጆርጂያ እና ኔቫዳ የምርጫ ቅስቀሳ ዝግጅቶችን እንደሚያደርጉ እቅድ ተይዞላቸዋል። ትላንት እሁድ 60 ዓመት የሞላቸው ሃሪስ ከቀድሞው የሪፐብሊካን ምክር ቤት አባል ሊስ ቼኒ ጋር በፔንሰልቬኒያ፣ ዊስካንሰን እና ሚችጋን የሚሰጡትን ድምፅ በየጊዜው የሚለዋውጡ መራጮችን ድጋፍ ለማግኘት ዛሬ ሰኞ ተከታታይ ውይይቶችን ያደርጋሉ ተብሎ እንደሚጠበቅ የምርጫ ዘመቻቸው አስታውቋል።
ከዚሁ ከዩናይትድ ስቴትስ የምርጫ ርዕሰ ጉዳይ ሳንርቅ ኤሌክቶራል ኮሌጅ የዩናይትድ ስቴትስ ዜጎች ፕሬዚዳንቱን የሚመርጡበትን ሂደት የምንጠቅስበት መንገድ ነው። ሂደቱ ተግባራዊ የሚሆንበት ጠቋሚ መንገድን ደረጀ ደስታ እንደሚከተለው ያሰማናል።
ኤሌክቶራል ኮሌጅ የሚባለው የአሜሪካ ዜጎች ፕሬዚደንታቸውን የሚመርጡበት ሂደት ነው። በስተመጨረሻ አሸናፊውን የሚወስኑት ኤሌክተርስ የተባሉ የዚህ የኤሌክቶራል ኮሌጅ አባላት ናቸው። ሂደቱ እንዴት እንደሚካሄድ ቀጣዩ አጭር መግለጫ ይነግረናል።
እያንዳንዱ ፓርቲ ፕሬዝደንታዊ እጩን ከወሰነ በኋላ ፕሬዝደንቱ በጠቅላላው ምርጫ አብሮት የሚወዳደረውን አጋር ይመርጣል። ከዚያ በኋላ ለዋናነትና ምክትል ፕሬዝደንትነት የሚወዳደሩት እጩዎች የወሩ የመጀመሪያው ማክሰኞ በሚውልበት እንደ አውሮፓ አቆጣጠር ህዳር 5 ለሚደረገው ምርጫ ለመዘጋጀት በከፍተኛ ደረጃ ይንቀሳቀሳሉ። በምርጫው ቀን ድምጽ ለመስጠት የተመዘገቡ መራጮች ለፕሬዝደንትነት የቀረቡትን የፓርቲያቸውን እጩ ለመምረጥ ወደየአካባቢያቸው የምርጫ ማዕከል ይሄዳሉ። አሸናፊው ፕሬዝደንት የሚወሰንበት አግባብ የኤሌክቶራል ኮሌጅ የሚባለው ስርዓት ነው። ኤሌክቶራል ኮሌጅ በየክልሉ በተካሄደው የድምፅ አሰጣጥ ውጤት መሰረት የተመደቡ ተወካዮች ወይም መራጮችን ያቀፈ ነው። ብዙ ህዝብ ያላቸው ክልሎች ብዙ መራጮች አሏቸው። አነስተኛ የህዝብ ብዛት ያላቸው ግዛቶች ያነሰ ድምፅ ይኖራቸዋል። ብዙ ህዝብ ያላቸው ክፍለ ግዛቶች ብዙ መራጮች አሏቸው። አነስተኛ የህዝብ ብዛት ያላቸው ክፍለ ግዛቶች ያነሰ ድምፅ ይኖራቸዋል። የፕሬዝደንትነቱን ቦታ ለማግኘት እጩ አብላጫውን ወይም 270 መራጮችን ማሸነፍ አለበት። ተወካዮቹ መራጮች ምርጫው ከተካሄደበት ከአንድ ወር ገደማ በኋላ ዘይተው ድምፃቸውን ይሰጣሉ። አዲሱ ፕሬዝደንት ግን ቃለ መሐላ እስከሚፈጽምበት የጥር መጨረሻ ወር ድረስ ስራውን በይፋ አይጀምርም። አብላጫውን ወይም የተወካይ መራጮችን 270 ድምፅ ማሸነፍ አለበት።
ኤሌክቶራል ኮሌጅ ስለተባለውና በስተመጨረሻ የአሜሪካ ፕሬዝደንት እንዴት እንደሚመረጥ ነበር የተመለከትነው።
ወልዴና ደረጀ ደስታን እናመሰግናለን። በታጣቂዎች ተፈጸመ በተባለ ጥቃት 19 የሚሊሻ አባላት ኦሮሚያ ውስጥ መገደላቸውን የአካባቢው ነዋሪዎች ገለጹ። በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱ ወረዳ በኦሮሞ ነጻነት ሰራዊት ተፈጸመ በተባለ ጥቃት 19 የሚሊሻ አባላት መገደላቸውን ቤተሰቦችና የአካባቢው ባለስልጣናት አስታውቀዋል። ከኦሮሞ ነጻነት ሰራዊት ታጣቂዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ገልሞ ዳዊት ዘገባለው።
ጥቅምት 7 ቀን 2017 ዓ.ም በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱ ወረዳ ክልቤ በተሰኘው ቀበሌ ውስጥ በሚገኙ የሚሊሻ አባላት ላይ የኦሮሞ ነጻነት ሰራዊት ታጣቂዎች ድንገት ፈጸሙት በተባለ ጥቃት 19ኙ መገደላቸውን፣ አምስቱ መታገታቸውንና ሶስቱ ያለበት እንደማይታወቅ የሟች ቤተሰብ አባላት ተናግረዋል። አቶ አብዲስ አዲዳ የተባለ የጀልዱ ወረዳ ነዋሪ የወረዳው ሚሊሻ አባል የነበሩት አባቱ አቶ ዲዳ አማራ በታጣቂዎች መገደላቸውን ለአሜሪካ ድምጽ ተናግረዋል።
ለላማ ፍቅሬታ ኦምሽኔቱ ኡመዳ ጀሩቱ ገንደ ክልቤ አቦ ከጀለሞቲ
በዚያን ቀን ክልቤ አቦ በሚባል ቦታ የሸኔ ኃይሎች ከፍተኛ ተኩስ ከፍተው ነበር። ሚሊሻዎቹ ደግሞ የህዝብን ሰላም እንዲጠብቁ ነበር የተላኩት። ሸኔ ትልቅ ኃይል ነበረው። ብሬንና ስናይፐር የታጠቁ እንዲሁም ብዙ ቁጥር እንደነበሩ ነው የተነገረው። እናም ሚሊሻ አባላቱ የአካባቢው መንግስት ጸጥታ አስከባሪ ኃይል እንዲደርስላቸው እየጠየቁ ነው የተገደሉት።
አብዲሳ በዚሁ ቀን አባቱን ጨምሮ ሌሎች ሟች የሚሊሻ አባላትን አስከሬን ማንሳቱንም አክሎ ይናገራል።
አባኪ የትጅራ ቡሪ አማራ ጅራ
ከተገደሉት ውስጥ የ48 ዓመት ጎልማሳው አባቴ ድዳ ማራ ይገኝበታል። አባቴ በፊት የከታ ተሌላ ቀበሌ አስተዳዳሪ ነበር። አሁን አዲሱ የገጠር ቀበሌ መዋቅር ሲመጣ ነው ሚሊሻ የሆነው። መንግስት አስከሬኑን እንኳን ሄዶ አላነሳም። እኔ ነኝ ሰው ሳጣ ብቻዬን ብሞትም በአባቴ ሬሳ ላይ ልሙት ብዬ ሄጄ ያነሳሁት። በቦታው ሲደርስ የ19 ሰዎችን አስከሬን አየው። ከነ ትጥቁ ያገኘሁት አስከሬን የአባቴን ብቻ ነበር። የሌሎቹ ትጥቅ ግን ተወስዷል። አስከሬኑን ሐሙስ ተሸክሜ አምጥቼ ጀልዱ ጎጆ ከተማ አስቀበርኩ። የለቅሶ ስነ ስርዓቱ የተከናወነው ግን ትላንት ነው።
በዚህ ጥቃት አባታቸውን እንዳጡ የገለጹትና በአካባቢው አለ ባሉት የጸጥታ ችግር ስማቸው እንዲጠቀስ ያልፈለጉ የጀልዱ ወረዳ ነዋሪም እንዲህ ይላሉ።
ጠዋት 11 ሰዓት አካባቢ የአባቴ ጓደኛ ስልክ ሲደውልልን ነበር። በሰላም እንዳደሩ ነግሮን ትንሽ ቆይቶ ስልክ ስንደውል አያነሳም። ከዚያ መልሰን ዳግም ስንሞክር የኦነግ ሸኔ ሰራዊት አንስቶ አዋራን። ጥቃቱን ያደረሰው ሸኔ ነው። በቦታው የነበሩት 36 ነበሩ ይባላል። ከዚያ ውስጥ 19 ተገድለው ቀብራቸው ተፈጽመዋል። በሕይወት ያሉም አሉ። ወደ 5 የሚሆኑት ታግተው ታጣቂዎቹ ገንዘብ እየጠየቁባቸው ናቸው። ሌሎች ደግሞ የት እንደደረሱ ያልታወቁም አሉ።
ነዋሪው የ57 ዓመት ጎልማሳ አባታቸው በዚሁ ጥቃት እንደተገደሉም ያብራራሉ።
የተገደሉት አባቴ አቶ ያደሳ ዋሬ ይባላሉ። የ57 ዓመት ጎልማሳ ናቸው። የጀልድ ወረዳ ጎጆ ከተማ ነዋሪ ነበረ። በግድ ነው ወደዚያ የተላኩት። ጥቃቱ እንደተፈጸመ ወደ ቦታው ሄጄ ነበር። ነገር ግን ታግተው ተወስደዋል ሲባል ቆይቶ በኋላ ወበሌ አቦ አካባቢ ትንሽ ራቅ ብሎ መገኘቱን አወቅን። ከዚያ አስከሬኑን ወስደን ሥርዓተ ቀብሩን አደረግን። ቀብሩ ባለፈው ሐሙስ፣ ለቅሶው ግን ትላንት ነበር የተከናወነው።
ቪኦኤ ያነጋገራቸው የሟች ሚሊሻ ቤተሰብ አባላት የሁሉም 19ኙ አስከሬን ሥርዓተ ቀብር በጀልዱ ወረዳ ጎጆ ከተማ መፈጸሙን ገልጸው፣ ነገር ግን በጀልዱ ወረዳ አስተዳደር ላይ ሚሊሻዎቹ በቂ ትጥቅና ብቃት ሳይኖራቸው ወደ ጠላት አሰማርተዋቸዋል ሲሉም ቅሬታ አቅርበዋል። አቶ አብዲሳ ዲዳ እንዲህ ይላሉ።
ቀበሌው በመንግስት ቁጥጥር ስር አልነበረም። ቅርብ ነው መከላከያ ሄዶ ተቆጣጥሮ በኋላ ላይ ሁኔታው ሲብስ የለቀቀው። ከዚያ በኋላ የጀልድ ወረዳ አስተዳደር ምልሻዎቹን በግድ አሰማራቸው። አባቴን ጨምሮ የላኩት በቂ ትጥቅና ስልጠና የላቸውም። በፊት ሸኔን ሸሽተው ወደ ከተማ የገቡ ሰዎች ናቸው።
የ57 ዓመት ጎልማሳ አባታቸውን እንዳጡ የገለጹት ሌላ የጀልዱ ወረዳ ነዋሪም በዚሁ ላይ ሲያክሉ፣
በግድ ነው የተሰማሩት ወደ ቦታው። ለዚህም ተጠያቂው የወረዳው አስተዳደር ነው። ምክንያቱም የተሰማሩት ሰዎች ደካሞች፣ በሽተኞች ነበሩ። ለምሳሌ አባቴ ማክሰኞ ዕለት ወደ ከልቤ ሲሰማራ መንገዱ ጋራ ስለነበረ ሰዎች ናቸው ትጥቁን እንኳን የተሸከሙለት።
የጀልዱ ወረዳ አስተዳደር የሐሙሱን ግድያ በእርግጥ መፈጸሙን አረጋግጧል። አቶ ታምና ቶምሳ የወረዳው ምልሻ ጽሕፈት ቤት ባልደረባ መሆናቸውን ነው የገለጹት።
ክልቤ ቀበሌ ብቻ ሳይሆን በሌሎች አጎራባች የገጠር ቀበሌዎች ምልሻ አባላቶች ሰላም ለማስከበር ሲንቀሳቀሱ ቆይተዋል። ይህም መሞትም መገደልም ይኖራል። ያው ጠላት እንዳወራው ሳይሆን የሞቱት አባላት አሃዝ በጥቅምት 6 በያዝነው 2 አባላት ተገድለው ነበር። ከዚያ ባለፈው ሐሙስ ደግሞ 17 በአጠቃላይ 19 ሰዎች ተገድለዋል። ሌሎች 5 የሚሆኑ ደግሞ ታግተው በዚሁ ሌቦች ኃይሎች ተወስዷል።
አቶ ታመነ ይህን ጥቃት የፈጸሙት ሸኔ ሲሉ የገለጹት ታጣቂ ኃይል መሆኑንና የድርጊቱ ፈጻሚዎች በቁጥጥር አለመዋላቸውንም ተናግረዋል። የሟቾች ሚሊሻ ቤተሰቦች ወረዳው ሚሊሻዎቹን አለበቂ ትጥቅና ስልጠና ወደ ቦታው ልኳቸዋል ሲሉ ላሰሙት ክስ አቶ ታመነ ምላሽ ሲሰጡ እንዲህ ይላሉ። አቶ ታመነ በተቻለ መጠን የትጥቅ ድጋፍ የሚሰጠው ትጥቅ የሚያመርተው አካል ነው። እኛ ትጥቅ አናመርትም። በወረዳ ደረጃ ጠይቀን ያገኘንን መሳሪያ አልነፈግንም ይላሉ ነዋሪዎች። አሁንም በምዕራብ ሸዋ ዞን ጀልዱ ወረዳ ክልቤ ቀበሌ በኦሮሞ ነጻነት ታጣቂዎችና በመንግስት ኃይሎች መካከል ተኩስ መቀጠሉን ሲገልጹ የወረዳው ሚሊሻ ጽህፈት ቤት ባልደረባ መሆናቸውን የገለጹት አቶ ታመነ አቶምሳ መንግስት የቀበሌውን ሰላም ወደ ቦታው ለማስመለስ እየሰራ ነውም ብለዋል። ይህ እንግዲያ በተመለከተ ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ወዳ ተርቢ ምላሽ ለማግኘት ተደጋጋሚ ሙከራ ብናደርግም ሳይሳካ ቀርተዋል። የኦሮሚያ ሚሊሻ ኃይል በድንጋጌ ደረጃ ከ1992 አንስቶ በአዋጅ የተዋቀረ ኃይል ሲሆን አባላቶቹም ከየቀበሌው በህዝብ ጥቆማ የሚመረጡና በያዙት ጥቅ የአካባቢውን ሰላም እንዲጠብቁ ኃላፊነት እንዳላቸው ይደነግጋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጥቅምት 11 2017 ዓ.ም የሰኞ ምሽት መሰናዷችን ነው። ለመጀመሪያው ምዕራፍ የያዝናቸው አጫጭር ዘገባዎች እዚህ ላይ ተጠናቀው ዘለግ ወዳሉት ዘገባዎቻችን የምንሻገርበት ሰዓት ላይ እንገኛለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የሁለተኛው ምዕራፍ የመጀመሪያው ዘገባችን ሳምንታዊው ሐኪሞን ይጠይቁ ነው። በሕክምና የበጎ አድራጎት አገልግሎት የ25 ዓመታት አገልግሎት ጉዞ ይሰኛል። የተመሰረተበትን 25ኛ ዓመት መታሰቢያ ከትላንት በስቲያ ቅዳሜ ከዋሽንግተን ዲሲ ወጣ ብላ በምትገኘው የአርሊንግተን ከተማ ባካሄደው ዓመታዊ የሕክምና ሳይንስ ጉባኤ ያከበረው ፒፕል ቱ ፒፕል በተሰኘ የእንግሊዝኛ መጠሪያው ይበልጡን የሚታወቀው የሕክምና በጎ አድራጎት ባለሙያዎች ማህበርን የተመለከተ ዘገባ ነው። ዋና መቀመጫውን በዩናይትድ ስቴትስ ያደረገው ፒፕል ቱ ፒፕል አብዛኞቹ አባላቱ ኢትዮጵያውያን የህክምና ባለሙያዎች ቢሆኑም ኢትዮጵያውያን ያልሆኑ ከፍተኛ እውቅና ያላቸው የህክምና ባለሙያዎችም ለአመታት የተሳተፉበት ነው። ከህክምና አገልግሎቶችና የህክምና ትምህርት ተሳትፎዎቹን በተጨማሪም በሌሎች እርዳታ የሚሹ ማህበራዊ ጉዳዮች ላይ አስተዋጽኦ ሲያደርግ የቆየ ገባሬ ሰናይ ድርጅት ነው። ይህንኑ መነሻ በማድረግ ከድርጅቱ አመራር አባላት ሁለቱን ጋብዘው በአጭሩ ያወያየው አሉላ ከበደ ነው። ወደዛ ነው የምናልፈው።
ኢትዮጵያ ውስጥ ባለፉት በርካታ ዓመታት በተለይ በህክምና ላይ ያተኮሩ ስራዎችን በመስራት የሚታወቀው ፒፕል ቱ ፒፕል የተባለው የበጎ አድራጎት ድርጅታቸው በዘንድሮ ጉባኤውም ባለፉት 25 ዓመታት ጉዞ እንዳደረገው ሁሉ ወቅታዊ የሆነ አንድ ጭብጥ መርጦ የዘርፉን ባለሙያዎች አወያይቷል። በግርድፉ ወደ አማርኛ ሲመለስ የሰው ሰራሽ ልህቀት በ21ኛው ክፍለ ዘመን የህክምና አገልግሎትና የህክምና ሳይንስ እርግጥ አፍሪካ ፈጥና የምትጨብጠው የቴክኖሎጂ እመርታ የሚል ስያሜ በሰጠውና ከትላንት በስቲያ በተካሄደው መድረክ የቴክኖሎጂውን በረከቶችና ፈተና ቀደም ሲል ከተዘገቡ ቴክኖሎጂዎች ጋር በማነጻጸር የድርጅቱ መስራች ፕሬዚዳንት ዶክተር ናውጋው መሐሪ እንዲህ አስረድተዋል።
እንግዲህ 25 ዓመት በተለያየ ፕሮጀክቶች ብዙ ሙከራዊ ተደርገዋል። ደግሞ የ25 ዓመት ሲባል እንዲሁ ዝም ብሎ ያለምንም ችግር አይደለም። ሆኖም ግን ዋና መመሪያችን እኛ አለንበት ላይ የደረስነው ሀገራችን፣ ህዝባችን ስለረዳን ስለሆነ እኛ ደግሞ እዚህ ከደረስን በኋላ ላስተማረን ህዝብ የሚቻለውን መርዳት ደግሞ እግዚአብሔር የሚወደው አካሄድና ስራ ነው በሚል ነው። እሱ ነው ትልቁ የኛ ችግር ቢያጋጥመን ወደፊት ለመሄድ ሞራል የሚሰጠን። ከዚህ አንጻር አሁን ደግሞ ከ25 ዓመት በኋላ ቆም ብለን እንዴት ነው ወደፊት በምን መንገድ ነው እስካሁን ሰራነው ላይ ምን ቢጨመር ጥሩ ነው፣ ምን ላይ ፕራዮሪቲ እንስጥ በሚባልበት ጊዜ አርቲፊሻል ኢንቴሊጀንስ እኛ ሜዲካል ስኩል እያለን ፔጀር አልነበረም፣ አይፎን አልነበረም። ወደድነውም ጠላነውም ያ ይቀጥላል። ኢትዮጵያ አይፎን እንዴት አድርጎ ነው የሚጠቀመው የሚቻል አይመስለንም ነበረ። ግን አሁን ብዙ ሰው ቀጠር ሳይቀር አይፎን አለ። ስለዚህ ትክክል ነው፣ የአርቲፊሻል ኢንቴሊጀንስ ብዙ ምንድነው እንደው ብዛ ስብሰባ ላይ ሲንደንገን የሰው ልጅ በጭንቅላቱ ያስባል። አርቲፊሻል ኢንቴሊጀንስ በምንበይ የማሰብ ሁኔታው በምንድን ነው የሚሄደው የሚል ጥያቄ የሚተነሱ ነው። ዳታ አልጎሪዝም ላይ የተመሰረተ ነው። በአሁን ሰዓት አፍሪካ ውስጥም ገብቷል። ሳውዝ አፍሪካ፣ ናይጄሪያ፣ ሩዋንዳ፣ ኪጋሊ። አሁን አንድ ኤክስፐርት ናይጄሪያ አናንዳች ኦርጋናይዜሽን ማናጀር ሐኪሞቹ ናይጄሪያ ውስጥ በሽተኞችን በሚያናገሩበት ጊዜ ኖታቸውን ለመጻፍ ኤአይ ይጠቀማሉ። ኤክስፐርቶች እዚያ ላይ እንደተናገሩት ኤአይን ልክ በውስጥ እንደምናውቀው ለመጠቀም ትክክል ነው። ኢንፍራስትራክቸር በጣም ወሳኝ ነው። ዲጂታል ሊትሬሲ ወሳኝ ነው።
ከሁለት አስርት ዓመታት በላይ በዘለቀ ጉዞ በሀገር ውስጥ ካሉ የሙያ አጋሮቻቸው ጋር በመተባበር ያዘጋጇቸውን የከፍተኛ ትምህርት ፕሮግራሞች ጨምሮ ድርጅታቸው ፒፕል ቱ ፒፕል ካከናወናቸው አበይት ስራዎች አንዳንዱም በመጥቀስ ያስረዱት ደግሞ የድርጅቱ ስራ አመራር ኃላፊና የሕክምና ተልእኮ ፕሮግራሞች ዲሬክተሩ ዶክተር አብርሃም በትረ ናቸው።
መድኃኒቶችን አፈላልጎ በመስጠት አዳሪ ትምህርት ቤትን በመክፈት ከቤት እናትና አባታቸውን ያጡትን እነሱን አሰባስቦ እነኛ ልጆች እስካሁን ድረስ ይሁም ለ20 ዓመት አካባቢ የተረዱ ትልቅ ደረጃ ላይ የደረሱ ዶክተር፣ ኢንጂነር እንደዚሁም ሎየር ሁሉ የሆኑ አሉ። ኢመርጀንሲ ሜዲሲን ሬዚደንሲ ፕሮግራም፣ ኒውሮሎጂ ሬዚደንሲ ፕሮግራም በማቋቋም ከዚህ በፊት ኢትዮጵያ ውስጥ ኖሮ የማያውቀውን ሀገራችን ህዝብ የዛ ተጠቃሚ እንዲሆን ስፔሻሊስት ማግኘት ማለት ትልቅ ነገር ነው። ከዚሁ በመቀጠል ደግሞ አሁን ትላንትናም እንደተነገረው የአክሬዲቴሽን ፕሮግራም፣ የአክሬዲቴሽን ማለት ኳሊቲ ማለት ነው። ያ ደግሞ ሀገራችን አፍሪካ ካሉም የአሜሪካም ካሉ ኢንስቲትዩሽኖች እኩል እንድትሆን ተማሪዎቻቸው ወይም ደግሞ ሐኪሞቻችን ፕሮፌሽናሎቻችን እኩል አስተዋጽኦ እንዲኖራቸው ትምህርት ቤቶቹ አክሬዲት መሆን ስለነበረባቸው ከጤና ጥበቃ ጋራ በመተባበር አሁን የአክሬዲቴሽን ፕሮግራሙ ብዙ ስራዎችን ተሰርቶ አክሬዲት የሚሆኑበት ሁኔታ አለ። ዶክተር ከበደ ከዶክተር አንተነህ እና ዶክተር ናውጋው ጋር በመሆን ሄማቶሎጂ አንኮሎጂ ፌሎሺፕ ፕሮግራም መስርተው እዛም ላይ እየተሰራ ነው። በሜዲካል ሚሽኑ ዳታ በማድረግ ወደ 15 የሚሆኑ ሚሽኖችን እያንዳንዱ ፊዚሽያኖችን የጤና ባለሙያዎችን በማስተባበር ወደ 300-400 ሺህ ዶላር አካባቢ አውጥተን እርዳታ አድርገናል። ትምህርት ቤቶች ፈራርሰው ነበር፣ ትምህርት ቤቶችንም እንደዚሁ ጠግነናል እና በአጠቃላይ ለ25 ዓመታት የተሰሩት ስራዎች እንዲሁ ባጭሩ የሚገለጹ ሳይሆኑ ብዙ ነገሮች ናቸው።
የኤችአይቪ ኤድስ ወረርሽኝ ስርጭት እጅግ ከፍተኛ ደረጃ ላይ ደርሶ በነበረበትና የብዙ ሰዎችንም ሕይወት በቀጠፈበት እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ መገባደጃ ያን አስከፊ ሁኔታ ለመለወጥ ታልሞ መመስረቱን ያስታወሱት ዶክተር ናውጋው በበኩላቸው እጅግ ግዙፍ የማህበረሰብ ፈተና ለመቅረብ በሚደረገው ጥረት ለማገዝ የተጀመረው ጥናቸው የመጣበትን ጎዳና በውይይታቸው እንዲህ ቃኝተውታል።
የተመሰረተው በፈረንጆች 1999 ነው። ዋና የተመሰረተበት ምክንያት በጊዜው ኤችአይቪ ኤድስ ትልቅ ችግር ነበረ። በዓለም ካለው ኤችአይቪ ኤድስ 9% ኢትዮጵያ ነበረ። በጊዜው ደግሞ የኢትዮጵያ ፖፕሌሽን ከዓለም ጋር ሲወዳደር 1% ነበር። እንግዲህ እነዚህ ቁጥሮች ምን ያህል ትልቅ ችግር እንደነበረ ሊጠቁም ይችላል። እና ምንድን ነው ያኔ አንደኛ አዲስ በሽታ ነበረ እና ደግሞ በጣም ፕራይቬት በሆነ መንገድ ስለሚተላለፍ ሰው ማመመኝም ለማለት ፍራቻ፣ ስቃይ፣ ሪጀክት መደረግ ብዙ ነበረ እና የመጀመሪያው 4-6 በዌን ውስጥ እኛን ያሰለጠኑ ሰዎች አስተባብረን ገና ፒፕል ቱ ፒፕል ሳይመሰረት ማለት ነው ችግሩ ከባድ ችግር እንደነበረ ግንዛቤ ስለነበረ ኢትዮጵያ ሄደን የመጀመሪያውን ኮንፈረንስ ተደረገ። ያ ኮንፈረንስ ብዙ አይን ገለጠ። በሚዲያም ብዙ ከቨሬጅ ነበረው። በየቦታውን ሄደን ካየን በኋላ እንዴ ነው ይሄ ችግር? በጊዜው በጦርነት በምን ከሞተ የበለጠ በኤችአይቪ የሞተው ይበልጣል። ትምህርት ሰጣ ያደረሰችን ሀገር ምን ማድረግ አለብን? የኢንፎርሜሽን ክፍተት ነበር፣ የጤና ክፍተት እና ይህንን ከማስተማር ነው የተጀመረው። ከዚያ ቀጥሎ ደግሞ በበሽታው ምክንያት ወላጅ አልባ የሆኑ ልጆችን ለኢዳን ሴተር እና ለግና እየሰበሰቡ 600-800 የሚሆኑ ህጻናት ጋር ማክበር ነበረ። ግን ይሄ ደግሞ የአንድ ቀን ነው። ወደፊት ቀጣይ በሆነ መንገድ ሲባል ትምህርት ቤት ተከፈተ። ቅድም ዶክተር አብርሃም ረካነካ ያደረገው ያ ትምህርት ቤት ደግሞ በተለይ ሴቶች ባዳሪ ትምህርት ቤት ትንሽ የፋይናንሽል ችግር ያለባቸውን ደግሞ በተመላላሽ ተገቢ እርዳታ ሲደረግ ቆየ። መጀመሪያ ይሄ ሲጀመር ኤችአይቪ ኤድስ እንኳን ኢትዮጵያ እዚህ ሀገርም በውጭ መድኃኒት አልነበረው። በኋላ መድኃኒቱም እየተገኘ ሲሄድ እነዚያ መድኃኒቶች ኢትዮጵያ ውስጥ ሬጂስተር ስላልነበሩ አንድ የመጀመሪያ ፍሉኮናዞል ለሚባለው ጉሮሯቸው የሚቆስሉ ጭንቅላታቸው ለሚቆስሉትም የሚሰጥ መድኃኒት እና ፍቱ የሆነ ረዘም ጊዜ ለመኖርም የረዳ መድኃኒት ነው። ጤና ጥበቃና ፋይዘርን አገናኝተን ለያ መድኃኒት በነፃ ላልተወሰነ ጊዜ ኢትዮጵያ ውስጥ እንዲገባ ተደርጓል። ከዚያ በኋላ ፒፕል ቱ ፒፕል ሲመሰረት አንድ ችግር ሲመጣ የህዝብ ችግር በህዝብ የሚፈታው በሚል ነው መመሪያችን። እና አንደኛው ፒፕል ቱ ፒፕል በአሜሪካን የተቋቋሙ ሲቋቋሙ የወገናችንን ችግር በወገናችን ይፈታል እና ፒፕል ቱ ፒፕል ደግሞ እንደ ድልድይ የሆነና ቴክኖሎጂን ኖሌጅን ወደ ኢትዮጵያ ያስተላልፋል። ምክንያቱም አንድ ሀገር ከድህነትም በቴክኖሎጂም ለማደግ ትምህርት እና ጤና ያስፈልጋል። አውሮፓን ብንወስድ፣ ኖርዝ አሜሪካን ብንወስድ፣ ከሌላው ከአፍሪካ ከኤዥያ የሚሻሉት በትምህርት በጤና ስለበለጸጉ ነው። እና በትምህርት ያልበለጸገ ሀገር ለማደግ ከባድ ነው። ስለዚህ እኛም የምንችለውን ደግሞ ኢትዮጵያ ካሉ ከዩኒቨርሲቲዎች ጋር አብሮ በመስራት በተለይም ከመጀመሪያው ጀምሮ ከጤና ጥበቃ ጋር ለረጅም ጊዜ በመፈራረም ጤናን ትምህርት ላይ ብዙ ተሰርቷል።
በአማርኛው ግርድፍ ስያሜው የሰው ሰራሽ ልህቀት በ21ኛው ክፍለ ዘመን የሕክምና አገልግሎትና የሕክምና ሳይንስ። እርግጥ አፍሪካ ፈጥና የምትጨብጠው የቴክኖሎጂ እመርታ የሚል ስያሜ የሰጡትን የሰው ሰራሽ ልህቀት ቴክኖሎጂ በተለይ ለዘመናዊ ሕክምና የሚቸራቸውን በረከቶችና የሚደቅናቸውን ፈተናዎች መልከት ባደረጉበት ውይይት ቁጥራቸው የበዙ ብርቱ ደንቃራዎች ለተጋረጡባት አህጉረ አፍሪካ እንደምን ተጨባጭ ፋይዳዎች ያስገኝ ይሆን? ምን አይነት ስራዎችስ ይጠብቃሉ? የሚሉትን ጨምሮ በውይይቱ የተሳተፉትን የሕክምናና የቴክኖሎጂ አዋቂዎች ጋብዘን በስፋት እንወያያለን። ለአሁኑ ግን የድርጅቱን መስራች ፕሬዚዳንት ዶክተር እናውጋው መሐሪንና የድርጅቱን ሥራ አመራር ኃላፊና የሕክምና ተልእኮ ፕሮግራሞች ዲሬክተር ዶክተር አብርሃም በትረን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አስከትለን የምናልፈው ደግሞ ወደ አፍሪካ ነክ ርዕሰ ጉዳዮች ነው። ተከታዩ ዘገባችን ደቡብ ሱዳን ያለ ዕድሜ መዳረን ለማስወገድ የያዘችውን አዲስ ጥረት ይቃኛል። ደቡብ ሱዳን በትምህርት ቤቶች በሴቶችና ሴት ተማሪዎች ብዛት ያለውን ልዩነት ለማጥበብ ትልቅ ጥረት በማድረግ ላይ ትገኛለች። መፍትሄ ይሆናት ዘንድም ልጅ ያላቸው ታዳጊ ልጃገረዶችን ትምህርት ቤት እንዲገቡ በማድረግ የተያያዘችው ጥረት ትልቅ ውጤት እያመጣ መሆኑ ተነግሯል። ይህ የደቡብ ሱዳን አዲስ መርሃ ግብር በልጅነት የልጅናት ሆኖ ትምህርታቸው የተሰናከለባቸውን ትምህርታቸውን እንዲቀጥሉ አስችሏል። ሺላ ፖኒ ከጁባ ያጠናቀረችው ዘገባ ዝርዝሩን ይዛል። ቆንጅታዬ እንደሚከተሉ ታቀርበዋለች።
This is a very serious issue that the state or the country calls us.
ደቡብ ሱዳን የምትባለዋን አገር መንግስት ትኩረት ሊያገኝ የሚገባ ከባድ ችግር ነው። በአብዛኛው ደግሞ የሚጎዱት ሴቶችና ልጃገረዶች ናቸው።
የደቡብ ሱዳን ምክር ቤት አባሉ ጁል ኖምጌክ ዳንኤል የታዳጊ ልጃገረዶች ያለ እድሜያቸው በግዴታ መዳር በሀገሪቱ በአሳሳቢ ደረጃ እየተባባሰ መሆኑን ሲናገሩ ነው የሰማ ነው። በደቡብ ሱዳን በበርካታ ማህበረሰቦች ውስጥ ያለ እድሜ መዳር አሁንም የተስፋፋ ነው። ልጃገረዶች ብዙውን ጊዜ ካለ እድሜያቸው ለባል የሚሰጡት ለወላጆቻቸው የኢኮኖሚ ድጋፍ ዋስትና ስለሚሆኑ ነው። ታዲያ ታዳጊ ሴቶች ልጆች በልጅነት ሲዳሩ የመማር መብታቸው መገፈፍ ብቻ ሳይሆን የድህነት አዙሪቱም እንዲቀጥል ነው የሚያደርገው። ፋጢማ የአንደኛ ደረጃ ትምህርቷን ልትጨርስ የመጨረሻው ዓመት ላይ ሳለች ሳትወድ በግዷ ተዳረች። ወላጆቿ ፋጢማን የዳሯት ቤተሰቡ በወደቀበት የኢኮኖሚ ችግር የተነሳ እንደሆነ ይናገራሉ። ፋጢማ በመዳሯም ትምህርቷን ለማቋረጥ እንደተገደደች ነው የምትናገረው።
I was forced by my parents to get married. That's why I passed
through. ወላጆቼ አስገድደው ዳሩኝ። እናም ትምህርቴን ማቋረጥ ነበረብኝ።
በናይ ላይ የደረሰውም ከፋጢማ ጋር ተመሳሳይ ነው። ናይ የመጀመሪያ ልጇን ሁለተኛ ደረጃ ትምህርቷ መጨረሻ ዓመት ላይ ሳለች ነው የወለደች። ወላጆቿ መጸነሷን ሲያውቁ የሚያደርጉላትን እርዳታ በሙሉ እንዳቋረጡ ትናገራለች። ትምህርቷም ተቋረጠ።
ሳረግዝ ከወላጆቼ አገኘ የነበረውን እርዳታ በሙሉ ተከለከልኩ። አሁን ራሴንም ልጄንም ለማኖር ብቻዬን ጨረጨረው።
ናይ ታዲያ ትምህርቷን ለመቀጠል ቆርጣ ልጇን በወለደች በመንፈቋ ወደ ትምህርት ቤት ተመልሳ ገባች። ማህበረሰቡ ውስጥ ከተለመደው ውጪ በወሰደችው በዚህ እርምጃም ናይ በአሁኑ ወቅት ያምቢዮ ከተማ በሚገኘው ሴንት ጃን ካቶሊክ ዩኒቨርሲቲ የንግድ ስራ አስተዳደር ዲግሪዋን ለማግኘት በመማር ላይ ነች። ሌላይቱ ኔሊ ደግሞ እንደ ፋጢማና ናይ ወላጆቿ የእሷን ትዳር መያዝ የኢኮኖሚ ጥቅም አድርገው እንዳዩት ነው የምትናገረው።
በሰፈራቸው የሚኖር አንድ ወንድ ለወላጆቿ እሷን ከዳሩለት ብዙ ላሞችና 1,000,000 የደቡብ ሱዳን ፓውንድ ጥሎሽ ሊሰጣቸው ቃል ሲገባ አስገድደው ሊድሯት ተነሱ። ኔሊ ግን የራሷ ህልም ነበራትና እሺ እኔ የመረጥኩትን ሰው ትምርቴን እንድቀጥል ሊፈቅድ እስከ ተስማማ ድረስ አገባለሁ አለቻቸው።
I got a man because my parents were not paying me to school. Then he said that I should
አንድ ሰው አገባው ምክንያቱም ወላጆቼ የትምርት ቤት ክፍያዬን አንከፍልም አሉ። እሱ ደግሞ መጀመሪያ ልጅ ወለጅና የትምርት ቤት ክፍያሽን እከፍላለሁ አለ። በዚያ ምክንያት ነው አርግዤ ትምርቴን ያቋረጥኩት። አሁን የትምርት ቤት ክፍያዬን ሊከፍል ተስማምቷል።
የደቡብ ሱዳን ምክር ቤት አባሉ ጄል በልጅነት በግዴታ የመዳር ባህልን ማስወገድ የሚቻለው እጅግ ስር የሰደደ ልማድ በመሆኑ በተቀናጀ ጥረት ብቻ መሆኑን ያስረዳሉ።
It is hard to eliminate or deal with or even to minimize because of cultural aspect.
ከባህል ጋር የተያያዘ ስለሆነ ለማስወገድ ያስቸግራል። በልጅነት በግድ መዳር በአዎንታዊነት እንጂ በአሉታዊነት አይታይም። ስለዚህ ይህንን ባህል ለማጥፋት የግድ በመንግስት ደረጃ ጥልቅ የሆኑ ፖሊሲዎች ማውጣት ያስፈልጋል።
ሴት ልጆችን ማስተማር ቅድሚያ ትኩረት በማይሰጡ ማህበረሰቦች ውስጥ የተወሰነ ያመለካከት ለውጥ እየታየ ሲሆን ይህ የሆነው የተለያዩ ዓለም አቀፍ ድርጅቶች ከስር ጀምረው ማህበረሰቦች ውስጥ የማንቃት ስራ ስለሚሰሩ እንደሆነ ተነግሯል። ፋቲማ ወላጆች ለሴት ልጆቻቸው ትምህርት ትኩረት እንዲሰጡ ትመክራለች።
I would not like my, most especially my girl children, to pass through the same life that I have passed.
ሴት ልጄ እኔ ያሳለፍኩትን አይነት ህይወት እንድታሳልፍ በፍጹም አልፈልግም። ለሁሉም ልጆቼ እኩል የመማር መብታቸውን አከብርላቸዋለሁ። የሚያስፈልጋቸውን ድጋፍም ለሁሉም እሰጣለሁ።
የደቡብ ሱዳን የትምህርት ሚኒስቴር ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታ እንዲመለሱ ለማድረግ ሲሰራ መቆየቱን ይናገራል። በሚኒስቴሩ መረጃ መሰረት ከሀገሪቱ ልጆች ውስጥ 70% ማለትም ከ2.8 ሚሊዮን የሚበልጡ ልጆች ከትምህርት ውጪ ናቸው። ለዚህ አበይት ምክንያቶቹ ግጭቶች፣ መፈናቀልና ያለድሜ መዳር መሆናቸውንም አመልክቷል። ህፃናት አድንን የመሳሰሉ ዓለም አቀፍ ግብረሰናይ ድርጅቶች የልጃገረዶች ትምህርትን በመደገፍ የጎላ ሚና እየተጫወቱ ነው። በተለይም እንደ ፋቲማና ናኤ ያሉ ወጣት እናቶችን ይረዳሉ። አይዛክ ኦቴ የህፃናት አድን የትምህርት ዘርፍ የቴክኒክ ባለሙያ ናቸው። ድርጅታቸው ስለሚያደርገው ጥረት ሲያወሱ
Save the Children has been very deliberate in supporting girls in school.
ህፃናት አድን ለሴቶች ልጆች ትምህርት ብርቱ ድጋፍ ሲሰጥ ቆይቷል። በርግዝና ምክንያት ትምህርታቸውን ያቋረጡ ታዳጊ ወጣት እናቶች ተመልሰው ገብተው ትምህርታቸውን እንዲቀጥሉ ብዙ ድጋፍ እንሰጣለን። ትምህርት በጊዜው በሚባለው መርሃ ግብር አማካይነት በሚሸፈን ወጪ የትምህርት ቤት ዩኒፎርም፣ የትምህርት ቤት ቁሳቁስ እንሰጣለን። የትምህርት ቤቶች ባለስልጣናት ወጣትናቶችን እንዲቀበሉ እንሟገታለን።
ወጣትናቶችን ወደ ትምህርት ገበታ እንዲመለሱ ማድረግ በትምህርት እንዲልቁ ከማድረግ ባለፈ የተሻለ ህይወት እንዲኖራቸው መሰናክሎችን ማለፍ እንዲችሉ ይረዳል። እናም ለደቡብ ሱዳን ያለድሜ መዳርን መታገል ልጃገረዶቹ ትምርታቸውን እንዲቀጥሉ ማስቻል ለመጻኢ ዜጎቿ ብሩህ የወደፊት አቅጣጫ ለመፍጠር ወሳኝ እርምጃ ነው።
የተከበራችሁ አድማጭ ተመልካቾቻችን ዝግጅታችንን እያጠናቀቅን ነው። ከዛ በፊት ግን አሁን ዘግየት ብሎ በደረሰን መግለጫ መሰረት በመርካቶ ሸማ ተራ አካባቢ በተከሰተ የእሳት አደጋ በንብረት ላይ የደረሰ ጉዳት መድረሱ ተሰምቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ይህንኑ በፌስቡክ ገጻቸው ላይ አጋርተዋል። የተከሰተውን የእሳት አደጋ ለመቆጣጠር ከእሳት አደጋና ስጋት መከላከል እንዲሁም ከአካባቢው ማህበረሰብ ጋር በመሆን እርብርብ እየተደረገ ሲሆን አደጋው ቶሎ ለመቆጣጠር እየተደረገ ያለው ጥረት አዳጋች ያደረገው የአካባቢው መንገድ በእሳት አደጋ መኪና በተሟላ ሁኔታ ለመንቀሳቀስ አስቸጋሪ ሆኖ በመገኘቱ መሆኑን ጠቅሰዋል። ይህንን ያገኘ ነው አዲስ አበባ ከተማ ከንቲባ አዳነች አቤቤ የፌስቡክ ገጽ ላይ ነው እየተከታተል። እንግዲህ በነገው ምሽት በዚህን ዘገባ ዝርዝር ወደ እናንተ የምናደርስ ይሆናል። አስከትለን የምናልፈው ወደ ሰኞ ምሽት የስፖርት ዘገባዎቻችን ነው። ሀብታሙ ስዩም።
ከመቶ በላይ የሚሆኑ ሴት እግር ኳስ ተጫዋቾች ስብስብ ዓለም አቀፉ የእግር ኳስ ፌዴሬሽን ከግዙፉ ዓለም አቀፍ የነዳጅና ጋዝ ኩባንያ ሳውዲ አራምኮ ጋር ያለውን አጋርነት እንዲያቆም አሳስበዋል። በሚያዝያ ወር ፊፋ አራምኮ በቀጣዩ ዓመት የሚደረገው የዓለም ዋንጫና የሴቶች ዓለም ዋንጫ ታላላቅ ውድድሮች ላይ ዓለም አቀፍ አጋር እንዲሆን የሚያደርግ የአራት ዓመት ውል ተፈራርመዋል። ሳውዲ አረቢያ ባለፉት ጥቂት ዓመታት እንደ እግር ኳስ፣ ፎርሙላ 1 የመኪና ሽቅድድም ውድድርና ጎልፍ ባሉ ስፖርቶች ላይ ብዙ መዋለ ንዋይ ያፈሰሰች ሲሆን የሴቶች መብት ተሟጋች ድርጅቶችና ሌሎች ተቺዎች መንግስቱ የሕዝብ ገንዘብ ፈሰስን በስፖርት ስምን ለማደስ ዓላማ እየተጠቀመበት ነው ሲሉ ይከሳሉ። ሀገሪቱ የሰብአዊ መብት ጥሰት ውንጀላውን ውድቅ አድርጋ ብሔራዊ ደህንነቷን በሕጎቿ እንደምታስጠብቅ ተናግራለች። ፊፋ በበኩሉ ከአጋሮቹ በኩል የሚመነጨውን ገቢ በየደረጃው በስፖርቱ ላይ እንዲውል እንደሚደረግና በሴቶች እግር ኳስ ላይም የሚደረግ ልማትም እያደገ ስለመምጣቱ ጠቁሟል። ከአራምኮ ድርጅት ምላሽ እንዳላገኘ ሮይተርስ ዘግቧል። እንግሊዛዊው የስድስት ጊዜ የኦሎምፒክ ቻምፒዮን የብስክሌት ግልቢያ ተወዳዳሪው ክሪስ ሆይ የካንሰር ህመምተኛ መሆኑንና ከሁለት እስከ አራት ዓመታት ለሚጠጋ ጊዜ ብቻ በሕይወት ሊቆይ እንደሚችል ይፋ አድርገዋል። ሆይ የማይድን ፕሮስቴት ካንሰር እንዳለበትና ህመሙ ወደ አጥንቶቹ እንደተሰራጨ ማወቁን ሮይተርስ ዘግበዋል። የአሁኑ ዜና የተሰማው የ48 ዓመቱ ሆይ ካቲት ወር ላይ ባለፈው ዓመት ምንነቱ ባልተገለጸ ካንሰር ሕክምና ላይ በነበረበት ወቅት ተስፋ ሰጪና አዎንታዊ ስሜት ላይ እንደሚገኝ ከተናገረ በኋላ ነው። ይሁን እንጂ ባለፈው የበጋ የፓሪስ ኦሎምፒክ ላይ ከቢቢሲ ጋር በተንታኝነት የሠራው ሽምጥ ጋላቢው ሆይ አሁን ላይ ካንሰሩ ሊድን የማይችል መሆኑን ከአንድ ዓመት በላይ ለሆነ ጊዜ ማወቁን ገልጸዋል። ህመሙ ቢኖርበትም ሕይወትን እያከበረ በበጎነት እንደሚቆይም አስታውቋል። ሆይ በአቴንስ፣ ቤጂንግና ለንደን ኦሎምፒኮች የወርቅ ሜዳሊያዎችን በማግኘቱ በቤት ውስጥ ብስክሌት የብሪታንያ የበላይነት ዘመን ፊት አውራሪም ነበረ። በአውሮፓውያኑ 2021 በቶኪዮ ጨዋታዎች 7 የኦሎምፒክ ወርቅ ያገኘው ጄሰን ኬኒ ክብሩን ከመያዙ በፊት ሆይ እጅግ ስኬታማ የእንግሊዝ ኦሎምፒክ ተወዳዳሪና የምንጊዜ ምርጥ የኦሎምፒክ ብስክሌተኛ ነበረ። ዘገባው የሮይተርስ ነው። የጣሊያን የወንዶች የውሃ ፖሎ ቡድን በፓሪስ ኦሎምፒክ በሃንጋሪ ቡድን ሩብ ፍጻሜ ላይ መሸነፉን ተከትለው በዳኞችና ባለሥልጣናት ላይ በደል ስለፈጸመ የስድስት ወር ቅጣት ተላልፎበታል። በሚቀጥለው ዓመት የዓለም ዋንጫ ላይም ተሳታፊ እንደማይሆን ታውቋል። በአውሮፓውያኑ ነሐሴ 7 በተደረገው ጨዋታ በተፈጸመ ጥፋት ላይ የተደረገ የምስል ግምገማን ተከትለው የጣሊያን ቡድን ግብ ተሽሯል። ሃንጋሪ በፍጹም ቅጣት ምት አሸናፊ ከመሆኗ በፊት የጣሊያን ብሔራዊ ቡድን አሰልጣኝ አሌሃንድሮ ካምፓኛ ተቃውሟቸውን አሰምተዋል። ካምፓኛና የጣሊያን ተጫዋቾች በመኪና ማቆሚያ ስፍራ ያገኟቸውን ዳኞችና የዓለም የውሃ ስፖርት ተቋም ተወካዮችና ባለሥልጣናት ላይ የቃላትና የአካል ጥቃት ያደረሱባቸው መሆኑን ተቋሙ አስታውቋል። ቡድኑ አመፅ ወይንም አክብሮት የጎደለው ባህሪ እንዲሁም ጣልቃ ገብነትን፣ አለመታዘዝን የዓለም የውሃ ስፖርት ሥነ ሥርዓት ኮድ አንቀጽ 5ን መተላለፉን አምኗል። አሰልጣኙም የይቅርታ ደብዳቤ መላካቸው ተሰምቷል። አድማጮች፣ ለምሽቱ የያዝናቸው አጫጭር የስፖርት ዜናዎች እነዚህ ነበሩ።
ምርጫ ርዕሰ ጉዳይ ላይ ማብራሪያ ሰምተን እንመለሳለን።
ኤሌክትራል ኮሌጅ የሚባለው የአሜሪካ ዜጎች ፕሬዚደንታቸውን የሚመርጡበት ሂደት ነው። በስተመጨረሻ አሸናፊውን የሚወስኑት ኤሌክተርስ የተባሉ የዚህ የኤሌክትራል ኮሌጅ አባላት ናቸው። ሂደቱ እንዴት እንደሚካሄድ ቀጣዩ አጭር መግለጫ ይነግረናል።
እያንዳንዱ ፓርቲ ፕሬዝደንታዊ እጩውን ከወሰነ በኋላ ፕሬዝደንቱ በጠቅላላው ምርጫ አብሮት የሚወዳደረውን አጋር ይመርጣል። ከዚያ በኋላ ለዋናነትና ምክትል ፕሬዝደንትነት የሚወዳደሩት እጩዎች የወሩ የመጀመሪያው ማክሰኞ በሚውልበት እንደ አውሮፓ አቆጣጠር ህዳር 5 ለሚደረገው ምርጫ ለመዘጋጀት በከፍተኛ ደረጃ ይንቀሳቀሳሉ። በምርጫው ቀን ድምጽ ለመስጠት የተመዘገቡ መራጮች ለፕሬዝደንትነት የቀረቡትን የፓርቲያቸውን እጩ ለመምረጥ ወደየአካባቢያቸው የምርጫ ማዕከል ይሄዳሉ። አሸናፊው ፕሬዝደንት የሚወሰንበት አግባብ የኤሌክቶራል ኮሌጅ የሚባለው ስርዓት ነው።
ኤሌክትራል ኮሌጅ በየክልሉ በተካሄደው የድምፅ አሰጣጥ ውጤት መሰረት የተመደቡ ተወካዮች ወይም መራጮችን ያቀፈ ነው። ብዙ ህዝብ ያላቸው ክልሎች ብዙ መራጮች አሏቸው። አነስተኛ የህዝብ ብዛት ያላቸው ግዛቶች ያነሰ ድምፅ ይኖራቸዋል። ብዙ ህዝብ ያላቸው ክፍለ ግዛቶች ብዙ መራጮች አሏቸው። አነስተኛ የህዝብ ብዛት ያላቸው ክፍለ ግዛቶች ያነሰ ድምፅ ይኖራቸዋል። የፕሬዝደንትነቱን ቦታ ለማግኘት እጩ አብላጫውን ወይም 270 መራጮችን ማሸነፍ አለበት። ተወካዮቹ መራጮች ምርጫው ከተካሄደበት ከአንድ ወር ገደማ በኋላ ዘይተው ድምጻቸውን ይሰጣሉ። አዲሱ ፕሬዝደንት ግን ቃለ መሐላ እስከሚፈጽምበት የጥር መጨረሻ ወር ድረስ ስራውን በይፋ አይጀምርም። አብላጫውን ወይም የተወካይ መራጮችን 270 ድምጽ ማሸነፍ አለበት።
ኤሌክቶራል ኮሌጅ ለተባለውና በመጨረሻ የአሜሪካ ፕሬዝዳንት
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው መሰናዶች እዚህ ላይ ተጠናቋል። ሳስተናግዳችሁ ቆየሁት ኤደን ገረመው ነበርኩ። ንጉሱ ታምሬ በቅንብሩ፣ ድምፀውን ግርማ በዋና አዘጋጅነት አብረናችሁ ነበርን። ከመላ አሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ።